ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
አፓርታይድን ቅኝ ግዛቱን ለማስወገድ ኢትዮጵያ ያደረገችውን የትግል እና የትብብር መንፈስ ዛሬ እዚህ ደቡብ አፍሪካ ያሉ ኢትዮጵያውያን ላይ እንዲገለጽ ነው የተጠየቀው።
በደቡብ አፍሪካ የኢትዮጵያ አምባሳደር ሽፈራው ተክለማርያም ናቸው የሰማችኋቸው አድማጮች። ዝርዝሩን በእለቱ አቪርስ ይዘናል። ከአንድ ወር ተኩል በፊት ደምቢዶሎ ዩኒቨርሲቲ ውስጥ የተፈጠረውን ግጭት ሸሽተው ወደ ቤተሰቦቻቸው በመመለስ ላይ ያሉ በታጣቂዎች ታገቱ ከተባሉ የዩኒቨርሲቲ ተማሪዎች ውስጥ 21ዱ መለቀቃቸውን ከጠቅላይ ሚኒስትር ጽህፈት ቤት ይፋ ቢደረግም ልጆቻቸው የታገቱባቸው አንዳንድ ቤተሰቦች ግን እስካሁን ከልጆቻቸው ያለመስማታቸውን ይናገራሉ። ዝርዝሩን በመጽሔት ይዘናል። ጤና ይስጥልን እንደምናመሻችሁ ክብራትና ክብራን አድማጮች። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሰኞ ጥር 4 2012 ዓ.ም ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ፣ ከእለቱ ዜና አቅራቢ አዳነች ሳየና ከቴክኒክ አቀናባሪ ኢብራሂም ኃይሉ ከስርጭቱ መሐንዲስ ጆ ጊል ጋር እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና ካዳነች።
በቅድሚያ ርዕሰ ዜናዎች። የኢትዮጵያ የግብጽና የሱዳን የውጭ ጉዳይና የውሃ ሀብት ሚኒስትሮች ቡድኖቻቸውን መርተው ዛሬ ከዩናይትድ ስቴትስ የገንዘብ ሚኒስትርና ከዓለም ባንክ ፕሬዚደንት ጋር በዋሽንግተን ዲሲ እየተነጋገሩ ነው። ፕሬዚደንት ትራምፕ ከኢራን ጋር ስለመነጋገሩ ጉዳይ ደንታ የለኝም አሉ። አሁን ዜናዎች በዝርዝር። የኢትዮጵያ የግብጽና የሱዳን የውጭ ጉዳይና የውሃ ሀብት ሚኒስትሮች ቡድኖቻቸውን መርተው ዛሬ ዋሽንግተን ዲሲ ከዩናይትድ ስቴትስ የገንዘብ ሚኒስትርና ከዓለም ባንክ ፕሬዚደንት ጋር ተገናኝተው እየተነጋገሩ ነው። ባለፈው ሳምንት አዲስ አበባ የተካሄደው ንግግር እንዳልተሳካ የሚታወቅ ነው። ግብጽ የህዳሴ ግድቡን የውሃ ሙሌት በ21 ዓመታት እንዲካሄድ ጠይቃለች። ኢትዮጵያ ግን በ7 ዓመታት ውስጥ እንዲከናወን ነው የምትፈልገው። ስብሰባው ለ2 ቀናት እንደሚካሄድ ተገልጿል። እነ አቶ በረከት ስምኦን ካቀረቧቸው 9 የመከላከያ ምስክሮች 5ቱ ዛሬ ፍርድ ቤት ቀርበው ቃለ መሐላ ፈጽመዋል። ለመከላከያ ምስክርነት ከተጠሩት ውስጥ የቀድሞ ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ፣ ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንንና የውጭ ጉዳይ ሚኒስትሩ አቶ ገዱ አንዳርጋቸው ሲሆኑ ፍርድ ቤት አልቀረቡም። አስቴር ምስጋናው ዝርዝር አላት።
ከጥረት ኮርፖሬት ጋር በተያያዘ በሙስና ወንጀል ተከሰው ማረሚያ ቤት የሚገኙት እነ አቶ በረከት ስምኦን ታህሳስ 30 2012 ዓ.ም 9 የመከላከያ ምስክሮችን እንዲያቀርቡ ፍርድ ቤቱ ባዘዘው መሰረት ዛሬ 5ቱ ፍርድ ቤት ቀርበው ቃለ መሐላ ፈጽመዋል። ከመከላከያ ምስክሮቹ መካከል የቀድሞ ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ፣ ምክትል ጠቅላይ ሚኒስትር ደመቀ መኮንንና የውጭ ጉዳይ ሚኒስትሩ አቶ ገዱ አንዳርጋቸው ለዛሬ እንዲቀርቡ በፍርድ ቤቱ መጥሪያ ቢላክላቸው መቅረብ አልቻሉ። በእነ አቶ በረከት ጠበቃ እንደተገለጸው አቶ ኃይለ ማርያም ደሳለኝን ማገኘት እንዳልተቻለና አቶ ደመቀ መኮንንና አቶ ገዱ አንዳርጋቸው ደግሞ መጥሪያውን ፈርመው ተቀብለዋል። ፍርድ ቤቱ በበኩሉ አቶ ደመቀ መኮንንና አቶ ገዱ አንዳርጋቸው በስራ መደራረብ ምክንያት መገኘት እንደማይችሉ በላኩት የፋክስ መልእክት አስታውቀዋል ብሏል። የመከላከያ ምስክሮች ድምጽ ከመስማቱ በፊት ተከሳሾቹ በአቃቢ ክሶች ላይ ማብራሪያ እንዲሰጡ ፍርድ ቤቱ ባዘዘው መሰረት አቶ በረከት ስምኦንና አቶ ታደሰ ካሳ የተከሰሱባቸውን ክሶች መሰረተ ቢስ ናቸው ሲሉ ተደምጠዋል። በነገው ዕለት የምስክሮችን ቃል ለመስማት ፍርድ ቤቱ ቀጠሮ ይዟል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባው እናመሰግናለን። የሃሮማያ ዩኒቨርሲቲ በዩኒቨርሲቲው ሰላማዊ መማርና ማስተማር እንዳይኖር አድርገዋል ባላቸው ተማሪዎችና መምህራን ላይ እርምጃ ወሰደ። 2 ተማሪዎች ሙሉ በሙሉ ሲሰናበቱ፣ 75 ደግሞ ለ2 ዓመታት ከትምህርት ታግደዋል። 2 መምህራንም እንዲሁ የዲስፕሊን እርምጃ ተወስዶባቸዋል። አዲስ ቸኮል ዝርዝር ዘገባ ልኮልናል።
በዩኒቨርሲቲው ሰላማዊ መማር ማስተማር እንዳይኖር በተደራጀ ሁኔታ ሰላማዊ ተማሪዎች ላይ ጥቃት በማድረስ ህገወጥ ሰልፍ በማደራጀት በቡድን ተደራጅተው በማንነት ላይ ጥቃት በማድረስና በህገወጥ ሰልፍ ዩኒቨርሲቲው ንብረት ውድመት ላይ በማድረስ ተጠያቂ ናቸው ያላቸውን 2 ተማሪዎች ሙሉ በሙሉ ሲያሰናብት፣ 75ቱን ደግሞ ለ2 ዓመት ከትምህርት ገበታቸው እንዲታገዱ መወሰኑን አስታውቋል። በመግለጫው እንደተጠቀሰው እነኝር ምጨ የተወሰደባቸው ተማሪዎች በተለይ ባለፈው ታህሳስ 30 በነበረው ተቃውሞ የዩኒቨርሲቲው የቴክኖሎጂ ተቋም 3 ተሽከርካሪዎችን አውድመዋል። የባንክ ገንዘብ መክፈያ ወይም ኤቲኤም ማሽኑን ሙሉ በሙሉ ከጥቅም ውጪ አድርገዋል። ዩኒቨርሲቲው ላይም ከፍተኛ ውድመት እንዲደርስ እሳት አቀጣጥለዋል ተብሏል። ባለፈው ታህሳስ 30 በምዕራብ ኦሮሚያ በመንግስት እየተወሰደ ያለውን እርምጃ በመቃወም በልዩ ልዩ ዩኒቨርሲቲዎች ተማሪዎች ተቃውሞ መውጣታቸውን ቪኦኤ የመዘገበው ይታወሳል። ያርማ ዩኒቨርሲቲ ከተማሪዎቹ ባሻገር ሁለት መምህራን ላይም የደሞዝ ቅጣትና የጽሑፍ ማስጠንቀቂያ እንዲደርሳቸው ማድረጉን አስታውቋል። በቀጣይም ተቋሙን የጥፋት ዓላማዎች ማራመጃ ሜዳ እንዲሆን ሁኔታዎችን ለማመቻቸት የሚሰሩ ተማሪዎች፣ መምህራንና ያስተዳደሩ ሰራተኞች ላይ በቀጣይ የማጣራት ስራ እሰራለሁ ብሏል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ እናመሰግናለን። የሶማሊያ ፌደራላዊ ሪፑብሊክ ፕሬዝዳንት መሐመድ አብዱላሂ መሐመድ በኤርትራ ያደረጉትን የሁለት ቀናት ይፋዊ የሥራ ጉብኝት አጠናቀው ዛሬ ወደ ሀገራቸው ተመልሰዋል። ፕሬዝዳንት መሐመድ አብዱላሂ በኤርትራ ቆይታቸው ከፕሬዝዳንት ኢሳያስ ጋር በሀገሪቱ የሁለትዮሽ ግንኙነትና ለሁለቱም ሀገራት አስፈላጊነት ባላቸው የቀጠናውና አህጉራዊ ጉዳዮች ላይ ሰፊ ውይይት ካደረጉ በኋላ የጋራ መግለጫ አውጥተዋል። ብርሃነ በርሀ ዝርዝራለሁ።
ፕሬዚደንት መሐመድ አብዱላሂ በኤርትራ ቆይታቸው ከፕሬዚደንት ኢሳያስ አፈወርቂ ጋር በሀገራቱ የሁለትዮሽ ግንኙነትና ለሁለቱም ሀገራት አስፈላጊነት ባላቸው የቀጠናው ጉዳዮች ላይ ጥልቅ ውይይት ካካሄዱ በኋላ የጋራ መግለጫ አውጥተዋል። ሁለቱ መሪዎች በመግለጫቸው ሐምሌ 2010 በአስመራ የወዳጅነትና አጠቃላይ ስምምነትን ከተፈራረሙ በኋላ ግንኙነታቸው ትልቅ እርምጃ እያሳየ መሆኑን ተገንዝበዋል። መሪዎቹ በኤርትራ፣ ኢትዮጵያና ሶማሊያ መካከል የተደረሰው የሶስትዮሽ ስምምነት በጥሩ ሁኔታ እየሄደ እንደሆነ ጠቅሰው ጊዜያዊ ፈተናዎችና እንቅፋቶች ቢኖሩም እንኳ በአፍሪካ ቀንድ ውጤታማና ዘላቂ ውህደትን ለመፍጠር በቀጠናው ያለው ሁኔታ ምቹ ሆኖ መቀጠል እንዳለበት አስመረውበታል። መሪዎቹ በመቀጠል ለሶስትዮሽ ትብብርና ለቀጠናው ውህደት ሲያደርጉት የነበረውን ጥረት ለማጠናከርም ተስማምተዋል። ፕሬዝደንት ኢሳያስና ፕሬዝደንት መሐመድ የሶማሌን ጉዳይ በተመለከተ ባወጡት የጋራ መግለጫ ላይ በሶማሌ እርጋታን ለማስፈን እየተደረገ ያለው ጥረት ተስፋ ሰጪ ቢሆንም ከምንም በላይ ጥረቱ እንዲቀጥል ሀገራዊ ተቋማት መገንባት፣ በተለይ ደግሞ የመከላከያና ጸጥታ ተቋማት እንዲሁም የመሰረተ ልማት ኢኮኖሚን ዳግም ለማንሰራራት ይበልጥ መሰራት እንዳለበት በመግለጽ ይህን ዓላማ ከግብ ለማድረስ ያደርጉት የነበረውን ጥረት በእጥፍ ለማሳደግ ተስማምተዋል። በመጨረሻ መሪዎቹ በመግለጫቸው ሁሉም የሶማሌ ወዳጆችና አጋሮች የሶማሌ ሕዝብ ቅድሚያ በሚሰጠው የሶማሌ ተቋማትና ብሔራዊ አቅምን የሚያጠነክር ትብብር እንዲያደርጉ ጥሪ ማቅረባቸውን ከኤርትራ የማስታወቂያ ሚኒስቴር የተገኘው መረጃ ተቆሟል። ፕሬዝደንት መሐመድ አብዱላሂ ፕሬዝደንት ኢሳያስ አፈወርቂ ባደረጉላቸው ግብዣ ነው በኤርትራ ጉብኝት ያደረጉት። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ።
ብርሃንን እናመሰግናለን። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የሶማሊያው አልሸባብ አማጽያን ጋሪሳ በተባለችው ሶማሊያ ድንበር አጠገብ በምትገኝ የኬንያ ከተማ ላይ ጥቃት ከፍተው 3 አስተማሪዎችን ገድለው አንዱን ጠልፈዋል። ካሙት በተባለው የአንደኛ ደረጃ ትምህርት ቤት አማጽያኑ አንዲት ነርስን ሴት በመሆኗ አልገደሏትም ይላል አንድ የፖሊስ ዘገባ። አማጽያኑ ዛሬ አንድ የፖሊስ ጣቢያን በእሳት እንዳጋዩና በጥቃቱ አንድ የቴሌኮሙኒኬሽንስ ማማ እንደተበላሸ ተዘግቧል። አልሸባብ ኬንያ ላይ ትምህርት ቤቶችንና የገበያ ማዕከሎችን ባካተቱ ቦታዎች ላይ ጥቃቶች እንደሚያካሄድ የሚታወቅ ነው። የናይጄሪያው አሸባሪ ቡድን ቦኮ ሐራም ከናይጄሪያ ጋር በሚዋሰነው የካሜሩን ድንበር አካባቢ ያለውን ከፍተኛ የሥራ አጥነት ሁኔታን ተጠቅሞ አዲስ ተዋጊዎችን እየመለመለ መሆኑ ታውቋል። አንዳንድ የረድኤት ድርጅቶች ታዲያ እንዲህ አይነቱን ተግባር ለማቆም ሲሉ ወጣቶች የንግድ ሥራ በመጀመር ራሳቸውን እንዲለውጡ የማሰልጠን ዕድል እየከፈቱ መሆናቸው ተዘግቧል። ተንታኞች እንደሚሉት ቦኮ ሐራም በናይጄሪያ ድንበር ባሉት መንደሮች አካባቢ በሚከፍተው ጥቃት ምክንያት የአካባቢው ኢኮኖሚ ተሽመድምዶ ስራ አጥነት በመበራከቱ ለአማጽያኑ ምልመላ አመችቷል። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ከኢራን ጋር ስለመነጋገር ጉዳይ ብዙም ቦታ እንደማይሰጡ ተናግረዋል። ለሁለት ሳምንታት ያህል ሲጠቃቁ ከቆዩ በኋላ ፕሬዝደንቱ በኢራን ኢኮኖሚ ላይ ያተኮረ አዲስ ማዕቀብ ከጣሉ በኋላ ነው ይህን ያሉት። የፕሬዝዳንቱ የብሔራዊ ጸጥታ አማካሪ ሮበርት ኦብራያን ትላንት እሁድ ሲቢኤስ በተባለው የአሜሪካ ቴሌቪዥን ሲናገሩ ኢራን በጉሮሮዋ ተይዛለች ብለዋል። የዩናይትድ ስቴትስ ባለስልጣኖች በኢራን መሪዎች ላይ ጫና በማበራከት ከመደራደር በስተቀር ሌላ አማራጭ እንዳይኖራት የማድረግ እድል ይታያቸዋል ሲሉ ተናግረዋል። በመሰረቱ ቢደራደሩ ደንታ የለኝም፣ የነሱ ፈንታ ነው። ኒውክሌር መሳሪያ አይኖራቸውም፣ ተቃዋሚዎቹን አትግደሉ ሲሉ ትራምፕ ትላንት ማታ በትዊተር መልእክት አስተላልፈዋል። ኢራን የመንገደኞች አይሮፕላንን መትቼ አልጣልኩም ካለች በኋላ ሲቪል የዩክራይን አይሮፕላንን በስህተት መታ መጣሏን አምና ከተቀበለች በኋላ ኢራን ውስጥ ጸረ መንግስት ተቃውሞ ተነስቶ ለሁለተኛ ቀን ቀጥሏል። 176 የሚሆኑ የአይሮፕላኑ ተሳፋሪዎች አልቀዋል። አድማጮች፣ የምሽት ዜናችን እዚህ ላይ አበቃ።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ባለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። ጠቅላይ ሚኒስትር አብይ አህመድ ለደቡብ አፍሪካ መንግስት ለኢትዮጵያውያን ያቀረቡት ጥያቄና የተደረሰው ስምምነት ቀዳሚው የዕለቱ አብይ ርዕስ ይመለከተዋል። ጠቅላይ ሚኒስትር አብይ አህመድ በደቡብ አፍሪካ ባደረጉት ጉብኝት ከአገሪቱ ፕሬዝዳንት ሲሪል ራማፖሳ ጋር ተገናኝተው መክረዋል። ጠቅላይ ሚኒስትሩ በቆይታቸው በዚያች አገር የሚኖሩ ኢትዮጵያውያን ጋር ከተነጋገሩ በኋላ የደቡብ አፍሪካ መንግስት ለኢትዮጵያውያን የመኖሪያ ፈቃድ ሰነድ እንዲሰጣቸው ያቀረቡትን ጥያቄና የተደረሰውን ስምምነት ጠቅሶ ገልሞ ዳዊት ተከታዩን አድርሶናል።
ባለፈው አርብ ደቡብ አፍሪካ የገቡት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከሀገሩ ፕሬዝዳንት ሲሪል ራማፎሳ እንዲሁም ከበርካታ የሀገሪቱ ባለስልጣናት ጋር ተገናኝተዋል። ሁለቱ ሀገሮች በርካታ ጉዳዮች ላይ የመከሩ ሲሆን ኢትዮጵያና ደቡብ አፍሪካ የመንግስት ኃላፊዎች የነጻ ቪዛ ስምምነት ተፈራርመዋል ብለዋል። በደቡብ አፍሪካ የኢትዮጵያ ባለሙሉ ስልጣን አምባሳደር ሽፈራው ተክለማርያም
እነዚህ የተፈራረሟቸው ሁለት የመግባቢያ ሰነዶች በደቡብ አፍሪካና በኢትዮጵያ መካከል የዲፕሎማቲክ ፓስፖርት እና ሰርቪስ ፓስፖርት የያዙ ተለያዩ ኃላፊነት የሚንቀሳቀሱ አካላት ከቪዛ ነጻ የሚያደርጋቸው ስምምነት ነው። በዛም መሰረት ከኢትዮጵያ ወደ ደቡብ አፍሪካ፣ ከደቡብ አፍሪካ ወደ ኢትዮጵያ የሚመላለሱ ዲፕሎማቲክ ፓስፖርት እና ሰርቪስ ፓስፖርት የያዙ የቪዛ ጥያቄ ሳይቀርብባቸው መመላለስ እንደሚችሉ ስምምነት ላይ የተደረሰበት ነው። በጤና እና በቱሪዝም ላይ በሁለቱም ዘርፎች በሁለቱ ሀገሮች መካከል ያለውን እያንዳንዳቸው የራሳቸው ጥንካሬዎች አላቸው። አንደኛው ጋር ያለው እድል ሌላኛው ጋር አጋጣሚ ይሆናል። አንደኛው ጋር ያለው አጋጣሚ ሌላኛው ጋር ያለው እድል ይሆናል። ስለዚህ በቱሪዝሙ ዘርፍም ስናይ ደቡብ አፍሪካ ከፍተኛ የሆነ የገቢዋን የሚደግመው የቱሪዝም ሴክተር እንደሆነ እናቃለን። ኢትዮጵያ ላይ ደግሞ ስናይ ትልቅ እምቅ አቅም ያለው ሀገር ነው። ስለዚህ እዚህ ኦልሬዲ የዳበረውን የቱሪዝም ሴክተር እኛ ጋር ካለው እምቅ አቅም ጋር ልምዶችን የማላወጥ አቅም የመፍጠር በዛ ዙሪያ ላይ የሚሰሩ ጥናትና ምርምሮች ላይ መሳተፍ እና የመተባበር ጉዳዮችን ያካተተ ነው።
አምባሳደር ሽፈራው ጠቅላይ ሚኒስትር አብይ አህመድ በደቡብ አፍሪካ ከሚኖሩ ኢትዮጵያውያን ጋር ተገናኝተው ከመከሩ በኋላ ትውልድ ኢትዮጵያውያኑ ያሉባቸውን የመኖሪያ ፈቃድ ችግር ለፕሬዝዳንት ራማፎሳ አቅርበዋል ብለዋል።
እንግዲህ ይሄ ጉዳይ በጣም በግልጽ ነው ውይይት የተደረገው። እንደውም ክቡር ጠቅላይ ሚኒስትራችን አንድ ትልቅ መነሻ አድርገው ያቀረቡት የአገሩ አባት ተብለው የሚታወቁ እና የትግሉም አባት ተብለው የሚታወቁ ታጋይ ኔልሰን ማንዴላ በ1962ዎቹ ላይ ኢትዮጵያ ላይ ሄደው ፓስፖርት ተሰጥቷቸው በዛኔ የውትድርና ስልጠና በሚሰጥበት ጊዜ የደቡብ አፍሪካ መንግስት በየትኛውም አይነት ስሌት ሊቀይረው እና ሊመነዘር የማይችል ትልቅ ባለውለታ ነበረች ኢትዮጵያ። ስለዚህ ክቡር ጠቅላይ ሚኒስትራችን በዚህ አይነት መንገድ ደቡብ አፍሪካ መንግስት በምን አይነት መንገድ ልክሰን እንደችልም ጭምር ነው በውይይታቸው ላይ ያነሱት። ስለዚህ ይሄ አፓርታይዱን የቅኝ ግዛቱን ለማስወገድ ኢትዮጵያ ያደረገችውን የትግል እና የትብብር መንፈስ ዛሬ እዚህ ደቡብ አፍሪካ ያሉ ኢትዮጵያውያን ላይ እንዲገለጽ ነው የተጠየቀው። የክቡር ፕሬዝዳንት ሲሪል ራማፎሳ እና አብረው የነበሩ የስራ ባልደረቦቻቸው ምላሽ እንግዲህ ይሄ ጉዳይ ትኩረት አግኝቶ ምላሽ ሊሰጥ የሚገባ መሆኑን ነው። ስለዚህም ከደቡብ አፍሪካ የሚመለከታቸው መስሪያ ቤቶች ተለይተዋል። በተለይም የዚህ ሀገር የሀገር ውስጥ ሚኒስቴር ሆም አፌርስ የሚባለው ከኛ ሀገር አቻ ተቋማት ጋር በመሆን በአጭር ጊዜ ውስጥ ሰርቶ መፍትሄዎችን እንዲያቀርብና መፍትሄዎችን ተግባራዊ እንደሚደረግ ጭምር ነው በውይይቱ ወቅት መግባባት የተደረሰው ማለት ነው። የሆነው ለማህበረሰባችንም የተገለጸው
አምባሳደር ሽፈራው አክለውም ጉዳዩን የሚከታተል ኮሚቴም በቅርቡ ስራውን ይጀምራል ብለዋል። በደቡብ አፍሪካ የሚኖሩ ኢትዮጵያውያንም የመኖሪያ ፍቃድ ችግር ሁኔታ እንደሚያሳስባቸው ይናገራሉ። አቶ ናዊ ሙሳ በደቡብ አፍሪካ የኢትዮጵያ ማህበረሰብ ምክትል ሰብሳቢ ናቸው። ጠቅላይ ሚኒስትር አብይ በአገሩ ከሚኖሩ ትውልድ ኢትዮጵያዊ ጋር መምከራቸውና የአብዛኛው ነዋሪ ችግር የሆነውን የመኖሪያ ፍቃድ ጥያቄን ወክለው መጠየቃቸው ተገቢ ነው ካሉ በኋላ በጆሃንስበርግ ከተማና በአካባቢዋ በመስከረም ወር የመጠጥ ጥቃት ከተነሳ ወዲህ ያለው ሁኔታ አሁን የተሻሻለ መሆኑን ተናግረዋል።
ሌላ ጊዜ በዲሰምበር በሎኬሽንም ሆነ በተለያየው የሲቢዲ አካባቢ የዘረፋና የግድያ ሁኔታዎች በጣም የሚጣጣፉበት ወር ነበር የነበረው። አሁን ግን ዘንድሮ ምንም አይነት ነገር ዘረፋም ከሎኬሽንም እንኳን የተመታ ወይም ደግሞ የተዘረፈ ሰው አላየንም።
ከአሁን ቀደም በደረሰው ጥቃት ንብረታቸው የተዘረፈባቸው ግን ምንም አይነት ካሳ እንዳልተከፈላቸው አክለው ተናግረዋል። ጠቅላይ ሚኒስትር አብይ ከደቡብ አፍሪካ ጉብኝታቸው በፊት ኢኳቶሪያል ጊኒን የጎበኙ ሲሆኑ በቆይታቸውም ከአገሩ ፕሬዚዳንት ቴዎዶሮ ኦቢያንግ ኢምባሶጎ ጋር ተወያይተዋል። በአገሪቱ ፕሬዚዳንት ሽልማትም እንደተሰጣቸው ይታወሳል። አብይ አህመድ ደቡብ አፍሪካ በዲሞክራሲያዊ ስርዓት መተዳደር ከጀመረች ወዲህ ሀገሪቷን የጎበኙ የመጀመሪያው የኢትዮጵያ መሪ ናቸው። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ገልሞ ዳዊትን ለዘገባው እናመሰግናለን። ተከታዩ አዲስ ቸኮል ያደረሰን ዘገባ ደግሞ ወደ ሀረር ይወስደናል። የኦሮሞ ፌዴራሊስት ኮንግሬስ ኦፌኮ በምስራቅ ኢትዮጵያ ልዩ ልዩ ከተሞች ቅድመ ምርጫ ቅስቀሳ ዘመቻዎችን እያካሄደ ነው። በምዕራብ ሀረርጌ ዞን ጭሮ ከተማ፣ በምስራቅ ሀረርጌ ዞን ሂርና ከተማ እንዲሁም በሀረርና ድሬዳዋ ከተሞች በተዘጋጁት በእነኚህ መድረኮች በርከት ያሉ ታዳሚዎች መገኘታቸውን ጠቅሶ የዘመቻው ዓላማ የፓርቲውን አመራሮች ከህዝብ ጋር ለማስተዋወቅ፣ አዳዲስ አባላትን ለመመልመል እንዲሁም የህዝቡን ንቃተ ህሊና ለማስፋት ያስችላል ተብሏል ይለናል አዲስ ቸኮል በተከታዩ ዘገባው።
የኦሮሞ ፌዴራሊስት ኮንግረስ በምስራቅ ኢትዮጵያ ልዩ ልዩ ከተሞች የቅድመ ምርጫ ቅስቀሳ ዘመቻዎችን አካሂደዋል። በጭሮ፣ በሂርና፣ በሐረርና በድሬዳዋ ከተሞች ስለተዘጋጁት መድረኮች ዓላማ ፓርቲውን በቅርቡ የተቀላቀለው ጀዋር መሐመድ ለቪኦኤ እንዲህ ብሏል።
የቅድመ ምርጫ ቅስቀሳ ዘመቻ ህዝቡን ለማናገር፣ የህዝቡን ድጋፍ ሊና ከፍ ለማድረግ፣ አባላትን ለመመልመል፣ ከህዝቡ ጋር አመራርን ለማስተዋወቅ የሚደረግ ነው። ፕሪ ካምፔን ሞቢላይዜሽን የሚባል ነው። ዓላማው አንዱ ህዝቡን ለማንቀሳቀስ ነው። ሁለተኛ፣ በሀገር ደረጃ ራሱ የምርጫ ጉዳይ ትኩረት አግኝቶ የተለያዩ ፖለቲካል ፓርቲዎች ወደ ምርጫ ቅስቀሳ ወደ ማደራጀት እንዲገቡ ህዝቡም እንዲለማመድ። በጣም ዘግይተናል። ይህ ነገር አምና መደረግ ነበረበት። ሌላ ሀገር ምርጫ ሲካሄድ ሁለት ዓመት አስቀድሞ ነው የሚጀምረው። እኛ ጋር ወደ 6 ወር ገብተናል። ስለዘገየን አትሊስት እኛ ብንጀምር ሌላው የሚጀምረው በሚለው ነው እንግዲህ ወደዚህ የመጣ ነው።
በዛሬው ዕለት በድሬዳዋ ስቴዲየም በተካሄደው ንቅናቄ የፓርቲው ሊቀመንበር ዶክተር መረራ ጉዲና ለተሰብሳቢው ንግግር አድርገዋል።
ሶኮ ፍላናሩ ጋብደምና ላባ ፌደራሊ ፌደራሊ ጋብደምና ሰቢ ዲሞክራሲ ጋብደምና
እኛ አንደኛ ለእውነተኛ ምርጫ፣ ሁለተኛ ለእውነተኛ ፌደራላዊ ስርዓት፣ ሶስተኛ ለእውነተኛ ዲሞክራሲ፣ አራተኛ ኦሮምኛን የፌደራል የስራ ቋንቋ ለማድረግ፣ አምስተኛ ከቦረና እስከ ከሚሴ፣ ከጭናክሰን እስከ ደምቢዶሎ፣ ከአዲስ አበባ እስከ ጅማ የኦሮሞን ድንበር አንድነት ለማስጠበቅ እንሰራለን ብለዋል። ምርጫውን ከማካሄድ ባሻገር ምርጫው በሰላም እንዲጠናቀቅ ማድረግም ትልቅ ትኩረት ይፈልጋል የሚለው አቶ ጆዋር ከሁሉም ባለድርሻ አካላት የሚጠበቅ አለ ይላል።
ይሄ ምርጫ ማያሸንፋል ብቻ አይደለም፣ እንደ ፓርቲ እኔ ፓርቲ እንዲያሸንፍ ፈልጋለሁ ያ አይደለም፣ ግን ከዛ የበለጠ የምርጫው ፕሮሰስ በሀገራችን ላይ ኮንፊደንስ እንዲመጣ፣ እዚህ ሀገር ያለ ጠመንጃ በሰላማዊ ትግል ለውጥ ስናመጣ ዓለም አጨብጭቦለታል፣ የኖቤል ሽልማት ሰጥቶናል። ይሄ ምርጫ ግን ፈታዊ ሰላማዊ ውድድር ባለበት ካካሄድ የበለጠ ክብር ባለም ላይ እናገኛለን። በህዝቦች መካከልም መተማመንና መቀራረብን ለማጣን እንችላለን እና በከፍተኛ ትኩረት እንዲሳተፉበት ነው ጥሪ ማቀርባለሁ። ህዝቡ አንደኛ ይሄ እድል ዝም ብሎ በነፃ እንዳልመጣ፣ በሰዎች ደም እንደመጣ የትላንትና ያለፉት 4-5 ዓመታት ብቻ አይደለም ማለት ያለው ቀደም እንዳልኩ ከነም መንግስቱ ነው አይጀምሮ የተማሪዎች እንቅስቃሴ የተለያዩ የነጻነት ድርጅቶች ውስጥ በሚሊየን የሚቆጠር ወጣት ለዚህ ሀገርና ለዚህ ህዝብ እንዲያልፍለት ህይወቱን አሳልፎ ሰጥቷል። በከፍተኛ ዋጋ ያገኘነው ድል ነው። በከፍተኛ ዋጋ ያገኘነው ድል ማባከር የለብንም፣ ማበላሸት የለብንም። ህዝቡ መረጋጋት አለበት። ምርጫ ብዙ ፍክሮችን፣ ብዙ ክስቶችን፣ ብዙ አጀንዳዎችን ወደ ፍለፊት ያመጣል። ያ ማለት ግን ህዝባችን መጋጨት አለበት ማለት አይደለም። ያ ማለት ፖለቲከኞች በተከራከሩ ቁጥር የፖለቲከኞች ደጋፊዎች ወደ መንገዱ ወጥተው ድንጋይ ወራወሩ ይገዳደሉ ማለት አይደለም። ክርክሮቹ የፖለቲካ አመራሩ በተቻለ መጠን ሲቪል በሆነ በሰልጠነ መልኩ በተረጋጋ መልኩ የሀገራችንን ነባራዊ ሁኔታ በአመላከተ መልኩ ማድረግ አለበት። ህዝቡ ግን ሰላማዊ መሆን መረጋጋት ካሁን እስከ ምርጫ ቀን ድረስ ኢቭን ከምርጫ በኋላ ህዝቡ መረጋጋት መቻል አለበት።
ለምርጫ ዝግጅት ከመድረግ አንፃር መዘግየት አለ የሚለው አቶ ጆዋር የቴክኒክ ስራው የተጣደፈ ቢሆንም የፖለቲካ ስራው በተለይ ግን ዘግይቷል ሲል ተችቷል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮል ለዘገባው አመሰግናለሁ። አድማጮች፣ ከሐረር ወደ ኬንያ ነው የሚወስደን ተከታዩ። ተጠርጣሪ የአልሻባብ ታጣቂዎች ሰሜን ምስራቃዊ ኬንያ ጋሪሳ ወረዳ ውስጥ ዛሬ ጠዋት ጥቃት አድርሰው 3 መምህራን መግደላቸውን የኬንያ ፖሊሶች አስታውቀዋል። አልሻባብ በሳምንታት ውስጥ በትምህርት ቤቶች ላይ ጥቃት ሲያካሂድ ይህ ሁለተኛው መሆኑ ነው። ባለስልጣናቱ ከአካባቢው መምህራን ለደህንነታቸው የአካባቢውን መምህራን ለደህንነታቸው ሲሉ አጥተዋቸዋል። መሐመድ ዩሱፍ ከናይሮቢ ተከታዩን ዘገባ አስተላልፏል። ቆንጅታዬ ታቀርባለች።
ቁጥራቸው በውል ያልታወቀ ታጣቂዎች ሶማሊያ ድንበር ላይ በመትገኘው ጋሪሳ ወረዳ ትምህርት ቤት ላይ ባደረሱት ጥቃት ነው መምህራኑ የተገደሉት። የፖሊስ ቃል አቀባይ ቻርልስ ኦዊኖ ታጣቂዎቹ በአካባቢው የፖሊስ ጣቢያ ላይም ጥቃት አድርሰዋል፣ የተጎዳ ሰው ግን የለም ነው ያሉት።
Today morning at about
ዛሬ ጠዋት ወደ 2 ሰዓት ገደማ ላይ ያልሻባብ ሚሊሻ ተብሎ የሚጠረጠሩ ታጣቂዎች ካሙቲ አንደኛ ደረጃ ትምህርት ቤት ላይ ጥቃት አደረሱ። ትምህርት ቤቱ ካሙቲ ፖሊስ ጣቢያ ጎን ነው። የቴሌኮሙኒኬሽን መስመር ማከፋፈያውንም ለመምታት ሞክረው ነበር። 3 መምህራንን ገለዋል።
ፖሊሶች አጥቂዎቹን ማደናቸውን ቀጥለዋል። የጋሪሳ ወረዳ የትምህርት ባለስልጣናት በበኩላቸው በሀገሪቱ መንግስት እርዳታ መምህራኑን አደጋ ሊደርስባቸው ይችላል ተብለው ከሚጠረጠሩ ትምህርት ቤቶች አውጥተዋቸዋል። ሐሊፍ ሼክ ኢሳክ የጋሪሳ ወረዳ የትምህርት ዘርፍ ኃላፊ ናቸው።
የገበያ ማዕከሉ ላይ ጥቃት ደርሷል። የፖሊስ ጣቢያው ተቃጥሏል። የሳፋሪኮም መስመር ማከፋፈያ ያም ተቃጥሏል። ትምህርት ቤቱም ላይ ጥቃት ደርሷል። ገብተው ሙስሊም ያልሆኑትን አስተማሪዎች ወሰዱና 3 ገደሏቸው፣ አንዱ ቆስሏል። የቀሩትን መምህራን ወደ ጋሪሳ እንዲመጡ ነገርናቸው። አብዛኞቹን እኛው አመጣናቸው። አሁን እዚህ ጋሪሳ ውስጥ ይሰበሰቡና ደህንነታቸው ወደሚጠበቅበት ወደ ሊላ አካባቢ ስለሚመደቡበት ውሳኔ ነገራቸዋል።
ሐሰን ኦመር የጋሪሳ ወረዳ ምክር ቤት አባል ናቸው። ጥቃት ከደረሰባቸው አካባቢዎች አንዱ እሳቸው የተመረጡበት ነው።
The most safe place in Garissa County was this line Burra district. The line especially
ጋሪሳ ውስጥ በጸጥታ ረገድ ከሁሉም የሚሻለው ቡራ ወረዳ ሲሆን ካሁን ቀደም መምህራንን ወደዚህ ነበር የሚዛወሩት። አሁን ይሄው እዚህም መጣ። ስለዚህ ጋሪሳ ውስጥ አንድም ደህና ቦታ እንደሌለ የሚያሳይ ነው።
ባለፈው ሳምንት ያልሸባብ ታጣቂዎች ወረዳዋ ውስጥ የሚገኝ የገጠር ቀበሌ ያለ ሌላ ትምህርት ቤት ጥቃት አድርሰው ቢያንስ 4 ተማሪዎች ገድለዋል፣ ሌሎች 4 ተማሪዎች አቁስለዋል። የጸጥታ ኃይሎች ለመምህራንና ለተማሪዎች ደህንነት በቂ ጥበቃ አይሰጡም ተብለው ሲወነጀሉ ቆይተዋል። የጋሪሳ ወረዳ ኮሚሽነር መሩ ሙዋንጊ ጋሪሳ መንግስት ህዝቡን አልሆም ብለው ይከራከራሉ። አገሬው ፖሊሶችን መረጃ በመስጠት እንዲረዳም ጥሪ አቅርበዋል። ኮሚሽነሩ
unfortunate because they are dealing with the innocent
ንጹሃን ነዋሪዎችን ነው የሚያጠቁት። የሚያሳዝን ነው። እኛም እንደ መንግስት የምንጠይቀው እንዲህ ያሉት አድራጎቶች እንዲቀንሱ ህዝቡ የደህንነት መስሪያ ቤቶችን ጥቆማ በመስጠት እንዲረዳ ነው።
ኬንያ 3 አሜሪካውያን የተገደሉበትን በወታደራዊ ካምፕ ላይ የደረሰውን ጥቃት ጨምሮ ከአንድ ወር ባልበለጠ ጊዜ ውስጥ ለደረሱትና ቢያንስ 23 ሰዎች ለተገደሉባቸው ጥቃቶች አልሸባብ ነው የተወነጀለው። ጽንፈኛው ታጣቂ ቡድን የሶማሊያ መዋጋት ረገድ እያገዙ የሚገኙት የኬንያ ወታደሮች ሀገሪቱን ለቀው እንዲወጡ ነው የሚፈልገው።
ወንጀልን ለዘገባው አመሰግናለሁ። አድማጮች፣ ተከታዩ የአፍሪካ ነክ ርዕሶችም ከተመሳሳይ ርዕስ ጋር ያቆየናል። የሶማሊያው ጽንፈኛ ቡድን አልሻባብ ባለፈው ሳምንት ኬንያ በሚገኝ ወታደራዊ ጦር ሰፈር ላይ ጥቃት የተከፈተው የፕሮፓጋንዳ ዘመቻውን ለማሳካት ነው ይላሉ የኬንያ ደህንነት ባለሙያዎች። ሌሎች ተንታኞች ደግሞ በመስራቅ አፍሪካዊቷ ሀገር ውስጥ ብዙ መሻሻል ቢታይም አልሻባብን ድል ለመንሳት ግን የቀጠናው ትብብር ያስፈልጋታል ነው የሚሉት። አልሻባብ ባለፈው ሳምንት እሁድ በኬንያ የጠረፍ ክልል ላሙ ላይ የዩናይትድ ስቴትስና የኬንያ ወታደራዊ ኃይሎች ባሉበት አካባቢ ጥቃት በከፈተበት ወቅት 3 አሜሪካውያን ሰራተኞች እንደተገደሉ፣ በርካታ አውሮፕላኖችና ወታደራዊ ተሽከርካሪዎች ላይም ጉዳት መድረሱን ባለስልጣናቱ አስታውቀዋል። አዳነች ፍሳዬ የአሜሪካ ድምጽ ዘጋቢ ማርያማ ዲያሎ ያጠናቀረችውን ዘገባ እንዲሁም ካርላ ባብ ከፔንታገን ወይም ከመከላከያ ሚኒስቴር የላከችውን ዘገባ አጣምራ ለአፍሪካ ነክ ርዕሶች እንዲህ አጠናቅራለች።
የአልሸባብ አማጽያን ማንዳቤይ በተባለው የኬንያ የአየር ኃይል ሰፈር ጥቃት በከፈቱበት ወቅት የተኩስ ድምጽ ከሩቅ ይሰማ እንደነበር ተገልጿል። ግቡ ቢሆንም ከባድ የመከላከል ምላሽ ስለገጠማቸው ወደ ኋላ ተገፍተው 5 ጅሃዳውያን እንደተገደሉ የኬንያ ወታደራዊ ቃል አቀባይ ገልጿል። ሳሃን በተባለው የጥናትና የልማት ድርጅት የሚሰሩ ተንታኝ ማት ብራይደን የማጥቃት እርምጃው ድፍረት የተሞላበት ነበር ብለዋል።
I think we might see a threat that could bifurcate
የሚችል አደጋ ልናይ የምንችል ይመስለኛል። አልሸባብ በቀጣይነት ኬንያን የማጥቃት ዓላማ እንዳለው የሚያሳይ ሊሆን ይችላል። ይህም እያደረገው
በርካታ አሜሪካውያንና ኬንያውያንን እንደገደለ ተናግሮ ነበር። ሁለቱ ሀገሮች ግን አስተባብለዋል። የኬንያ የደህንነት ባለሙያ ሙስጣፋ ጎ ብለዋል። ጽንፈኛው ቡድን አጋኖ ያቀረበውም ለፕሮፓጋንዳ ሲል ነው ብለዋል። ሙስጣፋ አሊ የተባሉ ኬንያዊ የደህንነት ባለሙያ
It's a daring attack by Al-Shabaab to ostensibly to score some
አልሸባብ ለከፈተው ድፍረት የተሞላበት ጥቃት የፕሮፓጋንዳ ነጥቦችን ለማስመዝገብ ይጠቀምበታል። ይህንም ፕሮፓጋንዳም በሶማሊያና በዓለም ዙሪያ ይጠቀምበታል።
ኬንያ ከስምንት አልሸባብ ድንበር ዘለል እርምጃ ሲወስድባት ቆይቷል። ኬንያ ወታደሮች ወደ ሶማሊያ የላከችው ጽንፈኛው ቡድን ከአስርተ ዓመት በላይ ለሆነ ጊዜ ከስልጣን ሊያስወግደው ሲጥር የቆየውን ዓለም አቀፍ እውቅና ያገኘውን የሶማሊያ መንግስትን ለመጠበቅ መሆኑ የሚታወቅ ነው። ማት ብራይደን ታዲያ ኬንያ እርዳታ ያስፈልጋታል ይላሉ።
Unless we see better cooperation across the region, then Kenya is going to remain
vulnerable. በቀጠናው ዙሪያ የተሻለ ትብብር ካላገኘች በስተቀር ኬንያ ለጉዳት ልትጋለጥ ትችላለች። መቼ፣ የትና እንዴት ኬንያን የማጥቃት ፍላጎት ያለውም አልሸባብ ነው። ኬንያ እያንዳንዳቸውን እንዲህ አይነቶቹን ጥቃቶቹን ለመከላከል መቻል አለባት። ነገር ግን ከባድ ነው።
ላሙ ክልል ተወዳጅ የጎብኚዎች መስህብ የሆነው በዓለም ቅርስነት በተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ድርጅት ዩኔስኮ የተመዘገበው ላሙ ደሴት ይገኝበታል። ክልሉ ከሶማሊያ ድንበር ጋር ስለሚቃረብ ብዙውን ጊዜ መንገድ ላይ በተቀበሩ ፈንጂዎች ጉዳት ይደርስበታል። አፍሪኮም በሚል አጽሮት የሚታወቀው የዩናይትድ ስቴትስ የአፍሪካ ኮማንድ ወይም እዝ የሶስት አሜሪካውያን ሕይወት ያጠፋውን ኬንያ ውስጥ የተፈጸመውን ጥቃት እንዲመረምሩ 2 ከፍተኛ ጀነራሎችን ወደ ማንዳቤይ ኬንያ ልኳል። በአካባቢ ያሉት ወታደሮች ለተልእኳቸው የሚያስፈልግ ሁሉ ያላቸው መሆኑን ለማወቅ አካባቢውን ማየትና ወታደሮችን ማነጋገር እንደሚያስፈልግ የአፍሪኮም አዛዥ ጀነራል ስቲቨን ታውሰን ገልጸዋል። የዩናይትድ ስቴትስ ወታደራዊ ጀነራል ማይክል ቱሬሎ በአፍሪካ ቀንድ ያሉትን እንቅስቃሴዎች የሚቆጣጠሩት የአየር ኃይል ብሪጋደር ጀነራል ሊዮናርድ ኮሲንስኪና የአፍሪኮም የሎጂስቲክስ ስራ አስኪያጅ የካምፕ ሊምባ ሰፈርንና ማንዳቤይ የአየር ኃይል ሰፈርን ባለፈው ሐሙስ መጎብኘታቸውን የዩናይትድ ስቴትስ የአፍሪካ እዝ ገልጿል። የዩናይትድ ስቴትስ ወታደራዊ ኃይሎች ማንዳቤይን የሚጠቀሙት አጋር አፍሪካውያን ኃይሎች ለሚከሰቱ ቀውሶች ምላሽ እንዲሰጡና በቀጠናው የዩናይትድ ስቴትስ ጥቅምን ለመጠበቅ እንዲችሉ ለማሰልጠን ነው። አድማጮች፣ ባለፈው ሳምንት አልሸባብ በኬንያ ግዛት ላይ በሚገኙ ማንዳቤ የከፈተውን ጥቃት አስመልክቶ የተቀናበረው ዝግጅት እዚህ ላይ አብቅቷል። ሳምንት በሌላ ርዕስ እንገናኝ። ደህና
አዳነች ፍስሐዬን ለአፍሪካ ነክ ጥንቅሯ አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በአሃዱ ራዲዮ ኤፍኤም 94.3 እና በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። አቀናባሪ ብርሃን ኃይሉ ናት። አሁን ወደ ሁለተኛው አጋማሽ ስርጭት ቀዳሚ ቅንብር ነው በቀጥታ ወስዳችሁ። በምዕራብ ኦሮሚያ አራቱም የወለጋ ዞኖች የኢንተርኔትና የስልክ አገልግሎቶች መቋረጣቸው በሕገ መንግስቱ የተደነገገውን ሐሳብን በነጻነት የመግለጽ መብት የሚጋፋ ነው፣ ከቴሌኮሙኒኬሽን አዋጅ ጋርም ይጋጫል ሲሉ የጋዜጠኝነትና ተግባቦት መምህራን መናገራቸውን ጠቅሶ ናኮር መልካ ተከታዩን አጠናቅሯል። የአገርን ደህንነት ለአደጋ ላይ የሚያጋልጥ ወይም ለአደጋ የሚጥል የጸጥታ ሁኔታ ሲፈጠር አንዳንድ አገልግሎቶች እንዲቋረጡ ቢደረግም በአሁኑ ደረጃ ግን ለዚያ የሚያበቃ ችግር አልተፈጠረም ነው የሚሉት። ሌላው የአዲስ አበባ ዩኒቨርሲቲና የጸጥታና የሰላም ዘርፍ ዶክትሬት ተማሪ ናኮር መልካ ነው ያነጋገራቸው።
በምዕራብ ኦሮሚያ አራቱም የወለጋ ዞኖች የስልክና ኢንተርኔት አገልግሎት ከተቋረጠ 10 ቀናት አልፈዋል ይላል አንድ ለደህንነቴ ስለምሰጋ ስሜን አልጠቅስም የሚል የወሮ ጉድሮ ወለጋ ዞን ነዋሪ። በዚህ ምክንያት ህብረተሰቡ ችግር ውስጥ ወድቋል፣ የንግድና ማህበራዊ እንቅስቃሴ ላይም ትልቅ ጫና ፈጥሯል ይላል።
ኔትወርኩ ከጠፋ ህዝብ የሚፈልገውን ማገናኘት፣ የታመሙ ሰዎችን መጠየቅ ምንም ነገር ሊያገኝ ይችላል እና ብዙ ችግር ነው ያጋጠመን። የህዝብን ጥቅም የሚጠቀምበት አገልግሎት አቋርጦ ደግሞ ዲሞክራሲ የሚባለው ህዝብ የሚፈልገውን ነገር ከተሟላለት ነው ዲሞክራሲ የሚባለው። ለህዝብ ነጻነት የማንኛውም ነገር መንቀሳቀስ መገበያየት ይህ ኔትወርክ ተቋርጦ አይደለም። ለዚህ እንዲያውቅልን ነው የሚፈልገው።
በዚህ ጉዳይ ዙሪያ የተግባቦትና ጋዜጠኝነት እንዲሁም ሰላምና ጸጥታ ምሁራንን በስልክ አናግሬ ነበር። የአምቦ ዩኒቨርሲቲ መምህርና በደቡብ አፍሪካ ዩኒቨርሲቲ ዩኒሳ በተግባቦት ሳይንስ ትምህርት የዶክትሬት ዲግሪያቸውን በመከታተል ላይ የሚገኙት ረዳት ፕሮፌሰር ዳኖ እንዳሉ ምዕራብ ኦሮሚያን ለብቻ ነጥሎ የስልክና ኢንተርኔት አገልግሎት ማቋረጥ የሰብአዊና ዲሞክራሲያዊ መብት ጥሰት ነው ይላሉ። ሁለንተናዊ ኪሳራውም ከፍተኛ መሆኑን ይናገራሉ።
በምዕራብ ኦሮሚያ የሞባይል የስልክ አገልግሎት እንዲሁም የኢንተርኔት አገልግሎት ተቋርጧል። ህዝቡ በከፍተኛ ስጋት ውስጥ ወድቋል። ይሄ እንደኔ ከሰብአዊ መብትም ከዲሞክራሲያዊ መብትም ጋር የሚጻረር ይመስለኛል። ለምን ቢባል በአንደኛ ክፍለ ዘመን ውስጥ አንድ ዜጋ ሀሳቡ በፈለጉ ሚንስ የመግለጽ አስተያየት የመስጠት የመጻፍ ይሄ ህገ መንግስታዊ መብቱም በሀገራችን በምዕራብ ኦሮሚያ እየሆነው ያለውን ነገር እኛም አናውቅም የዓለምም ማቅም ብዬ ነው የሚያስቡ። ይሄ ከፍተኛ ስጋት ውስጥ ገብተዋል። መንግስት በምዕራብ ኦሮሚያ የተለያዩ ችግሮች ሲከሰቱ እንደነበር እና የጸጥታ ችግር እንዳለ ይታወቃል። ሰላምን ለማረጋገጥ የሰፊውን ህዝብ መብት መጋፋት አለበት ብዬ አላስብም። የመናገር መብት፣ የመጻፍ መብት፣ ሀሳቡን የመለዋወጥ መብት፣ ሚዲያን የማግኘት መብት ማግኘት አለበት ብዬ አስባለሁ። በፖለቲካ ዘርፍ አንጻር ካይ ኪሳራ ነው፣ የማህበራዊ ኪሳራ ነው፣ ኢኮኖሚያዊ ኪሳራ ያለበት ነው። ዓለም ኢትዮጵያን በዚህ መልክ ሲያይ የሀገሪቱን ገጽታ የሚጎዳ ነገር ይመስለኛል።
የአዲስ አበባ ዩኒቨርሲቲ የብዙሃን መገናኛና ተግባቦት ትምህርት ዶክተሬት ተማሪ ግዛቸው ነመምሳ የአገልግሎቱ መቋረጥ በሰው አእምሮ ላይ የሚፈጥረው ተጽዕኖ ከፍተኛ ነው ካሉ በኋላ አገልግሎቱን በተመለከተ የኢትዮጵያ ቴሌኮሙኒኬሽን ያወጣውንም አዋጅ የሚጻረን ነው ብለዋል።
የአገሪቷ ኢኮኖሚ ላይ ትልቅ ተጽዕኖ አለው። ሰዎች እርስ በርስ ቦታውን በአግባቡ ሊሰራ አይችልም። መንግስት ያየ ሰላም ችግር ስላለ ነው። ይሄ ደግሞ በአፈን አይደለም መመለስ ያለበት። እንደ የፕሬስ ህጉ ሰዎች በነፃነት የፈለጉትን መረጃ ከፈለጉ ቦታ መለዋወጥ እንደሚችሉ እና የራሳቸውንም ኢንፎርሜሽን የመስጠትና የመቀበል ነፃነት ሰጥተዋል። መንግስት የራሱ የሚያልፈውን የሚደነግገውን ህግ ማክበር አለመቻል፣ መንግስት የተለያዩ ህጎችን አውጥተዋል። ቴሌኮሙኒኬሽን ላይ ከ1996 ጀምሮ 2002 እንዲሁም 2019 በፓርላማ የጸደቀው የቴሌኮሙኒኬሽን ህግ አለ። ይህ ህግ ደግሞ በስራ ላይ አለመዋል ይሄ ችግር እንዲከሰት አድርጎታል።
የስልክና ኢንተርኔት አገልግሎት መቋረጥ የመንግስትን ጥሩ ስም የሚያጎድፍ ነው፣ በምዕራብ ኦሮሚያ ያለው ጸጥታ ሁኔታ አገልግሎቱን ለማቋረጥ የሚያበቃ አይደለም ያሉት ደግሞ የአዲስ አበባ ዩኒቨርሲቲ ሰላምና ጸጥታ ሶስተኛ ዲግሪ ተማሪ ቀነኒ ጅባት ናቸው።
መንግስት
በዓለም ደረጃ ራሱ የሰላም አምባሳደር ወይም የሰላም ኖቤል የተሸለመ ነው። እንደምናውቀው ከዚህ በፊት ያሉትን ሀገሮች ወይም ህዝቦችን በሰላም በውይይት በማግባባት ያመጡትን ውጤት ነው በዓለም ደረጃ ላይ የተሸለመው። ኢንተርኔት የሚዘጋ የሚደረገው ጦርነት በሀገር ላይ ህዝብ ለህዝብ ላይ ህዝብ መንግስት ላይ ሲደረግ ነው። በተለይ በኮንጎም ሱዳንም በተለያዩ ትላልቅ ሀገሮች ላይ እኮ ይህ ሲደረግ እንሰማለን። ግን ይሄ አንድ ቦታ ነው። መንግስት ፈጥኖ ነው በዚህ አካባቢ ያሉ ህዝብ ላይ እርምጃ አይነት እርምጃ የወሰደ። እስካሁን እስካልተፈቀደ ድረስ እዛ አደጋ ላይ እስካልደረስን ድረስ ኢንተርኔት መዝጋት ማለት ለእኔ ከባድ ነው።
ለችግሩ እልባት ይሆናል ያሉትንም ምሁራኑ እንዲያብራራሉ።
ዓለም አካባቢ የሆነውን ነገር ማየት መቻል አለበት፣ መስማት መቻል አለበት። ስለ ጉዳዩ እያየን እየሰማን ብንነጋገርና አሳብ ብንቀያየር የመንግስት ሚዲያም የግል ሚዲያም ኒውስሩም ብጭ ውስጥ ቁጭ ብሎ ነገሮቹን ከሚያዩት ወጣ ብሎ ኢቭን ኢንተርኔትም እያለ ሞባይልም እያለ እዚህ አካባቢ የሆነ ያለውን ነገር ለዓለምና ለህዝብ ማሳወቅ መቻል አለባቸው። ይሄ እኮ ነው ይሄ የኛን ዲሞክራሲ የሚያሳድጉ የተሻለ ዲሞክራሲ እንድንገነባ የምንችለው። የሰውን አፍ በማፈን አይደለም፣ የሰውን አይን በመዝጋት አይደለም፣ ሚዲያን በመዝጋት አይደለም። መንግስት ሌላውን አማራጭ ነው መሰል መጫ ሰላማዊ በሆነ መንገድ መነጋገር፣
ሰላምን ማውረድ የሚቻልበት ሁኔታ አለ። የታጠቀን ቡድን ማይቻል ይታወቃል። በሰላምና ጸጥታ ዙሪያው መግባባት ይቻላል። ሶስተኛ ወገንን በማገባት ወይም ደግሞ ቀጥታን ህዝብን ለህዝብ በማወያ የመንግስት አካልን ህዝብ ጋር ገብቶ ምንም ተረሳለ እንዴት አንድ ላይ አዋይደን ይችላል ሰላም እናምጣት የሚሉ ደጋግሞ በባህላዊ በሃይማኖትም በህጋዊ መንገድም የምጠይቅበት ሁኔታ አለ።
አንደኛ ቴሌኮሙኒኬሽን ነጻ ማድረግ፣ የፖለቲካ ጫና ማውጣት፣ ኢንፎርሜሽን መከልከል ችግሮች ባልነበሩበት አካባቢዎች ራሱ ችግሮች ሊከሰት ስለሚችል መንግስት እንደዚህ አይነት ነገር በመቆጠብ ኢንፎርሜሽኑን ነጻ ማድረግ ይገባዋል ማለት ነው። መንግስት በዚህ አይነት ሁኔታ ምንም ተጽዕኖ መፍጠር ነው።
አገልግሎቱ ለምን እንደተቋረጠና እስከ መቼ እንደሚቆይ ከኢትዮ ቴሌኮም ለማወቅ ያደረግነው ተደጋጋሚ ሙከራ አልተሳካም። ድርጅቱ የገጠመውን ችግር አስመልክቶ መግለጫ አወጣለሁ ቢልም እስካሁን ያለው ነገር የለም። የብልጽግና ፓርቲ ኦሮሚያ ህዝብ ግንኙነት ኃላፊ አቶ ታዬ ደንዳ ባለፈው ሳምንት ለቪኦኤ በሰጡት ቃለ ምልልስ መንግስት በምዕራብ ኦሮሚያ በሚገኙ የኦሮሞ ነጻነት ሸማቂዎች ላይ እርምጃ እየወሰደ መሆኑን ጠቅሰው እርምጃው ከኢንተርኔትና ስልክ አገልግሎት መቋረጥ ጋር ግንኙነት የለውም ብለዋል። ለአሜሪካ ድምጽ ናኮር መልካ ካምቦ።
ናኮር ለዘገባው አመሰግናለሁ። አድማጮች፣ እዚህ ግድም ሳምንታዊው ስፖርት ዜናዎች የሚቀርቡበት ነው። አዘጋጅና አቅራቢ ግርማቸው ከበደ።
ሰላም፣ እንደምናመሻችሁ የስፖርት ወዳጆች። በዛሬው የስፖርት ዝግጅት ታደሰ ወርቁ የአገር አቋራጭ ውድድርን ማሸነፉ፣ ለኢራን በኦሊምፒክ ጨዋታዎች ሜዳሊያ ያስገኘችው ብቸኛዋ ሴት ከሀገር መኮብለሏን ማስታወቋ፣ ወልዋሎ ዓዲግራት ዩኒቨርሲቲ ከውጤት ቀውስ አለመውጣቱ፣ እንዲሁም የኢትዮጵያ የሴቶች ከ17 ዓመት በታች ብሔራዊ ቡድን በዩጋንዳ መሸነፉ ትኩረት የምናደርግባቸው ዘገባዎች ናቸው። ግርማቸው ከበደ ነኝ፣ አብራችሁን ቆዩ። በህንድ አስተናጋጅነት ለሚካሄደው የ2020 የሴቶች ከ17 ዓመት በታች የእግር ኳስ ዋንጫ ለማለፍ የቅድመ ማጣሪያውን የመጀመሪያ ጨዋታ ያደረገው የኢትዮጵያ ሴቶች ከ17 ዓመት በታች ብሔራዊ ቡድን በዩጋንዳ 2-0 ተሸንፏል። ለዓለም ዋንጫው ከአፍሪካ 3 ቡድኖች የሚያልፉ ሲሆን የኢትዮጵያ የሴቶች ከ17 ዓመት በታች ብሔራዊ ቡድን ከታህሳስ 21 ቀን 2012 ዓ.ም ጀምሮ ዝግጅት አድርጓል። ብሔራዊ ቡድኑ በቀን ለሁለት ጊዜ ልምምድ ሲያደርግ ከቆየ በኋላ ባለፈው ሐሙስ ወደ ዩጋንዳ አምርቷል። ባለፈው ቅዳሜ በተደረገው የመጀመሪያ ጨዋታም በዩጋንዳ 2-0 ተረቷል። ዩጋንዳ ገና በአራተኛው ደቂቃ መሪ የሆነች ሲሆን በ85ኛው ደቂቃ ደግሞ ሁለተኛውን ጎል ደግማለች። የሴቶች ከ17 ዓመት በታች ብሔራዊ ቡድኑ አሰልጣኝ ሳሙኤል አበራ ከጨዋታው በኋላ በሰጠው አስተያየት የመጀመሪያውን ግጥሚያ ብንሸነፍም በመልሱ ጨዋታ በሜዳችን ብዙ ጎል አስቆጥረን ወደ ቀጣዩ ዙር የምናልፍበት እድል አለ ብሏል። የመልሱ ጨዋታ ከሁለት ሳምንት በኋላ የሚካሄድ ሲሆን የኢትዮጵያ ሴቶች ከ17 ዓመት በታች ብሔራዊ ቡድን አሸንፎ የሚያልፍ ከሆነ የብሩንዲና ታንዛኒያን አሸናፊ ይገጥማል። በኢትዮጵያ ፕሪሚየር ሊግ 8ኛ ሳምንት ጨዋታዎች መሪ የነበረው ወልዋሎ አዲግራት ዩኒቨርሲቲ በሜዳው ሲሸነፍ መቀሌ 70 እንደርታና ፋሲል ከነማ ድል አድርገዋል። ወልዋሎ በሜዳው ሳይጠበቅ በሃዲያው ሳአና ሲሸነፍ የፕሪሚየር ሊጉ መሪነትንም ተነጥቋል። የአዲግራቱ ቡድን የውድድር ዘመኑን በጥሩ ብቃት የጀመረ ቢሆንም ካለፉት 4 ጨዋታዎች ማሸነፍ የቻለው አንዱን ብቻ ነው። የሆሳዕናውን ቡድን ደግሞ ድሉ ከደረጃው ግርጌ አስወጥቶታል። መቀሌ 70 እንደርታ ከሜዳው ውጪ ወልቂጤ ከተማን 1-0 በማሸነፍ መሪነቱን ከወልዋሎ ተረክቧል። በሳምንቱ ተጠባቂ ጨዋታ ፋሲል ከነማ ኢትዮጵያ ቡናን ጎንደር ላይ 2-1 አሸንፏል። ከተከላካይነት ወደ አጥቂነት የተለወጠው ሙጂብ ቃሲም ሁለቱንም የፋሲል ጎሎች በማስቆጠር የሊጉን ከፍተኛ ጎል አግቢነት መምራቱን ቀጥሏል። ሙጂብ በ8 ጨዋታዎች 9 ኳሶችን መረብ ላይ አሳርፏል። በሌላ የሳምንቱ ያልተጠበቀ ውጤት ደግሞ ስሁል ሽረ ከሜዳው ውጪ አሸንፏል። ሽረ ወደ ሶዶ አምርቶ ወላይታ ድቻን 2-0 አሸንፏል። በሌሎች ጨዋታዎች ሰበታ ከተማ ጅማ አባ ጅፋርን እንዲሁም ሲዳማ ቡና ባህር ዳር ከተማን 3-1 ረታዋል። ቅዱስ ጊዮርጊስ ድሬዳዋ ከተማን 3-2 ሲረታ አዳማ ከተማ ከሐዋሳ ከተማ 1-1 አቻ ተለያይቷል። መቀሌ ሊጉን በ16 ነጥብ ይመራል። ፋሲል በ15 ነጥብ ይከተላል። ወልቂጤ ደግሞ የደረጃው ግርጌ ላይ ተቀምጧል። ታደሰ ወርቁ የሁዋን ሙጎ ኤርዛ አገር አቋራጭ ውድድርን አሸንፏል። የዓለም አትሌቲክስ አገር አቋራጭ ተከታታይ ውድድር 5ኛ መዳረሻ የሆነው 77ኛው የሁዋን ሙጎ ኤርዛ ዓለም አቀፍ አገር አቋራጭ ፍልሚያ እሁድ ጥር 3 ቀን 2012 ዓ.ም ተካሂዷል። የዓለም ከ20 ዓመት በታች አገር አቋራጭ ሻምፒዮና የብር ሜዳሊያ ባለቤቱ ታደሰ ከሌላኛው ኢትዮጵያዊ ሚልኬሳ መንገሻና ከኤርትራዊ ዋሮን ክፍሌ በውድድሩ መጀመሪያ ላይ ከፍተኛ ፉክክር ገጥሞታል። ከ3ኛው ኪሎ ሜትር ጀምሮ መሪ ሆኖ ታደሰ አሮንና የዩናይትድ ስቴትሱ ፖል ቼሊሞ ተከትለውታል። የ17 ዓመቱ ታደሰ የውድድሩ አጋማሽ ላይ ከተፎካካሪዎቹ ተነጥሎ ከወጣ በኋላ ወደ ኋላ አልተመለከተም። ታደሰ የ10.8 ኪሎ ሜትር ውድድሩን በ31 ደቂቃ 39 ሰከንድ ሲያሸንፍ ሁለተኛ የወጣውን ኬንያዊውን ሪቻርድ ያቶርን በ24 ሰከንዶች ቀድሞታል። ኤርትራዊ ዋሮን 3ኛ ወጥቷል። የዓለም ከ20 ዓመት በታች አገር አቋራጭ ሻምፒዮኑ ሚልኬሳ 5ኛ ሆኖ ጨርሷል። የሴቶቹን ውድድር ኬንያዊቷ ሄሌን ኦቢሪ የሀገሯን ልጆች ቢያትሪስ ቼቤትና ኤቫ ቼሪኖን አስከትላ አሸንፋለች። ለኢራን በኦሊምፒክ ጨዋታዎች ሜዳሊያ በማግኘት ብቸኛዋ ሴት የሆነችው ኪሚያ አሊዛዴ ከሀገር መኮብለሏን አስታወቀች። ኪሚያ ከሶስት ዓመት ተኩል በፊት በተካሄደው የሪዮ ኦሊምፒክ በቴኳንዶ ከ57 ኪሎ ግራም በታች ውድድር የነሐስ ሜዳሊያ አሸንፋለች። እሷ ግን የኢራን መንግስት ስኬቴን ለፖለቲካ ጥቅም አውሎታል በማለት ኪሚያ በኢንስታግራም ገጿ በጻፈችው አስተያየት የተጨቆነውን ማንነቴን አሁን በነጻነት ላስተዋውቃችሁ ስትል ጀምራለች። እኔ በኢራን ከሚጨቆኑ በሚሊዮኖች የሚቆጠሩ ሴቶች አንዷ ነኝ። መንግስት የሚፈልገው ቦታ ሁሉ ሄጃለሁ። እነርሱ ልበሽ ያሉኝን ለብሻለሁ። እነርሱ ያዘዙትን እያንዳንዱን አረፍተ ነገር አስተጋብቻለሁ ብላለች ኪሚያ የኢራን መንግስትን በተቸችበት ጽሑፏ። አሁን በአውሮፓ እንደምትገኝ የተናገረችው ኪሚያ በአውሮፓ ለመኖር ጥሪ ያቀረበላት እንደሌለ ግን ገልጻለች። ግብዝነት፣ ውሸት፣ ኢፍትሃዊነትና ሽንገላ ባሉበት መገኘት አልፈለግኩም። ውሳኔው የኦሊምፒክ ወርቅን ከማሸነፍ በላይ ከባድ ነው። ሆኖም የትም ቢሆን የኢራን ልጅ ነኝ በማለት ከሀገር የለቀቀችበትን ምክንያትም አስረድታለች። ኪሚያ ከጁዶ ተወዳዳሪው ሰኢድ ሞላይ ቀጥሎ ከኢራን የኮበለለች ትልቅ ስም ያላት ስፖርተኛ ነች። ኢራን በተለይ በስፖርት ሴቶችን ታገላለች በሚል በስፖርትና ሰብአዊ መብት ተሟጋቾች ተደጋጋሚ ክስ ይቀርብባታል። ሴት ተመልካቾች ጨዋታ ለመመልከት ስታዲየም እንዲገቡ የፈቀደችውም ባለፈው ጥቅምት ወር ነው። የዛሬ ስፖርት ዘገባዎች እነዚህ ናቸው። ግርማቸው ከበደ ነኝ። ለሁላችሁም መልካም ምሽት ይሁንላችሁ።
ግርማቸው ከበደን ለግሩም ስፖርት ዝግጅቱ እናመሰግናለን። አድማጮች፣ ሁለት ዝግጅቶች ለምሽቱ ይዘናል። ቀደም ብለን በማስታወቂያችን የገለጽነውንም ላስታውስ። በናይል ወንዝ ጉዳይ ሳምንት አዲስ አበባ ላይ ያለ ስምምነት የተቋጨው የኢትዮጵያ የግብጽና የሱዳን ድርድር ዛሬ እዚህ ዋሽንግተን ላይ ቀጥሏል። ይሄንን ሂደት ተከታትለን እንዘግባለን፣ በነገው ምሽት እናቀርባለን። ቆየት ብሎ ከሚቀርቡት ውስጥ እንደደረሱልን እናቀርባለን። አንድ ሁለቱን ላስተዋውቅ። ከአንድ ወር ተኩል በፊት ደምቢዶሎ ዩኒቨርሲቲ ውስጥ የተፈጠረውን ግጭት ሸሽተው ወደ ቤተሰቦቻቸው በመመለስ ላይ ያሉ በታጣቂዎች ታገቱ ከተባሉ ከዩኒቨርሲቲ ተማሪዎች ውስጥ 21 መለቀቃቸውን ከጠቅላይ ሚኒስትር ጽህፈት ቤት ይፋ ቢደረግም ልጆቻቸው የታገቱባቸው አንዳንድ ቤተሰቦች ግን እስካሁን ከታገቱ ልጆቻቸው የሰሙት ያለ መኖሩን ለአሜሪካ ድምጽ ተናግረዋል። የኦሮሚያ ክልል የአስተዳደርና ጸጥታ ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱ በበኩላቸው ከእገታው የተለቀቁት ተማሪዎች አሁን በመንግስት እጅ መሆናቸውን ገልጠው ቀሪዎቹን ለማስለቀቅ ጥረት እየተደረገ ነው ብለዋል። እገታው የተፈጸመውም የኦነግ ሸኔ ተብለው በሚጠሩ ታጣቂዎች ውስጥ ወይም ታጣቂዎች መሆኑን ተናግረዋል። የዚህን ዘገባ ዝርዝር እንድደርስ እናቀርባለን። ፕሬዚዳንት ትራምፕ ባለፈው ሳምንት ስለ ኖቤል የሰላም ሽልማት የተናገሩት ኤርትራ ግብጽ መስላቸው ነው የሚሉ አስተያየቶች እየተሰሙ ነው። በኢትዮጵያ ጉዳዮች ላይ ብዙ በመናገር ወይም አስተያየት በመስጠት የሚታወቁት የዩናይትድ ስቴትስ የውጭ ጉዳይ የቀድሞ የዩናይትድ ስቴትስ የውጭ ጉዳይ የአፍሪካ ጉዳዮች ረዳት ሚኒስትር ሄርማን ኮሄን አንዱ ናቸው። የተወካዮች ምክር ቤቱ የውጭ ጉዳዮች ኮሚቴም ተመሳሳይ ሐሳብ አለው። ሄርማን ኮሄንን ያነጋገረው ሰለሞን አባተ የተከታዩን እያደረሰ ነው። አሁን በቀጥታ ቀደም ብዬ ወዳስተዋወቅኩ ዝግጅት ልውሰዳችሁ። ጽዮን ግርማ ነች ያጠናቀረችው፣ የታገቱትን ተማሪዎች ጉዳይ ይመለከታል።
እንዳነጋገርናቸው ቤተሰቦች ገለጻ በደምቢዶሎ ዩኒቨርሲቲ ከአንድ ወር ተኩል በፊት የዩኒቨርሲቲ ተማሪዎች ግቢውን ለቀው ወጡት ህዳር 21 ቀን 2012 ዓመተ ምህረት ነው። ተማሪዎቹ ከህዳር 23 ቀን ጀምሮ በተለያዩ ቀናትና ሰዓታት የነርሱ ባልሆነ የስልክ ቁጥር ለቤተሰቦቻቸው ስልክ እየደወሉ ጫካ ውስጥ መታገታቸውንና ያገቷቸው ሰዎችም ታጣቂዎች መሆናቸውን ገንዘብ ወይም ሌላ ነገር ገናኛ ብዙሃን መዘገብ የጀመሩት እገታው ተፈጸመ ከተባለ ከአንድ ወር ከ10 ቀናት በኋላ ጉዳዩ በማህበራዊ ሚዲያ ላይ ወጣ በኋላ ነው። ወላጆች ለአሜሪካ ድምጽ ሲናገሩ የልጆቻቸው ጉዳይ ትኩረት እንዲያገኝ የክልሉ መንግስት ባለስልጣናት ይንበታል ስለተባለው ቦታም የመረጃ ፍንጭ ሰጠችው በደምቢዶሎ ዩኒቨርሲቲ አንደኛ ዓመት ተማሪ እንደነበረች የምትናገረው ተማሪ አስመራ ሹሜናት። አስመራ የምትለው በዩኒቨርሲቲ ውስጥ ረብሻ ሲነሳ አስጊ የነበረው ከአማራ ክልል ለመጡ ተማሪዎች በመሆኑ ለጊዜውም ቢሆን ገለል ማለታችን ጥሩ እንደሆነ ከሌሎች ተማሪዎች ስለተነገረን በአብዛኛው ተቀራራቢ አካባቢ የሆነ ልጆች ተሰባስበን በመኪና ተሳፍረን በጋምቤላ በኩል መንገድ ለማድረግ ጀመርን ብላናለች። ነገር ግን በደምቢዶሎና በጀው እርሷን በመካከሉ አምልጣ ጫካ ውስጥ ተሸሽጋ ከቆየች በኋላ በሶስተኛው ቀን ወደ መንገዱ ስትወጣ አንድ የአካባቢው ነዋሪ ሆኖ አባት እንዳተረፏት ትናገራለች። ጫካ ውስጥ የቀሩት ደግሞ 17 የዩኒቨርሲቲው ተማሪዎች እንደሆኑ 13 ሴቶችና 4 ወንዶች መሆናቸውን ሁሉንም በስም ጠቅሳ ነግራናለች። ቅዳሜ ዕለት ይህን ጉዳይ በተመለከተ መግለጫ የሰጡት የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሰክረታሪያት አቶ ንጉሱ ጥላሁን በበኩላቸው ተማሪዎቹ መታገታቸውን አረጋግጠው አሁን ታግተው ያሉት 5 የደምቢዶሎ ዩኒቨርሲቲ ተማሪዎችና 1 ወንድ ደግሞ የአካባቢው ነዋሪ ሆነ ተማሪ መሆናቸውን ተናግረዋል። 13 ሴትና 8 ወንድ በድምሩ 21 ተማሪዎች ደግሞ መለቀቃቸውን ገልጸዋል። አቶ ንጉሱ በገለጹት መሰረት ታግተው የነበሩት ተማሪዎች ቁጥር 27 ነው። ልጆቻቸው እንደታገቱባቸው ከሚገልጹ በጎጃም ነዋሪዎች መሆናቸውን የገለጹልን 6 ቤተሰቦች አነጋግረናል። 6ቱም ልጆቻቸው ስለመለቀቃቸው የሚያውቁት ነገር እንደሌለ ይናገራሉ። ስማቸው ቢገለጽ ለልጆቻቸው አደጋ ሊሆን ስለሚችል እንድናቆየው ጠይቀውናል።
ምንም የሰማነው ነገር የለንም። ያው ዜና ላይ ሰማን፣ ያው ግማሾች ተለቀዋል፣ ግማሾችን ደግሞ እየጠበቅን ነው፣ እናስለቃለን የሚል ነገር ሰማን። በቃ በትዕግስት እነሱን እየጠበቅን ነው። አሁን ማለት ሌላም የሰማነው ነገርም የለም፣ ያናገርነው አካልም አሁን ይዘን የለም። ያው እነሱን እየጠበቅን ነው። ከእንግዲህ ግን ያው ማይሆን ከሆነ ወደ መንግስት እንሄዳለን፣ ወደሚመለከተው አካል እንሄዳለን ብለን አስበናል።
ከእናንተ መካከል እንግዲህ ስትደዋወሉ እንደነበረ እርስ በርሳችሁ አንድ ቤተሰብ ለአንድ ቤተሰብ ስትጠያየቁ እንደነበረ ገልጸውልኛል እና የተለቀቀ ሰው አለ የሰማችሁት?
ምንም የለም። ሁላችን እንደዋወላለን፣ የሁሉም ቤተሰብ ባንድ። ምንም የተለቀቀ ሰው የለም እስካሁን ድረስ። የደወለ ሰውም የለም፣ የተደወለለት ወላጅ የለም፣ ምንም ነገር የለም። በቃ
የሄዳችሁት ያናገራችሁት የመንግስት ባለስልጣን አለ? ከዛ በኋላ እንግዲህ በቅዳሜና በሰኞ መካከል
አይ አልሄድንም። ግን ምናልባት አንዳንድ ያው ሰዎች ለመደወል ሞክረን ነበር። አይ ይለቀቃሉ፣ ያው በትዕግስት እንጠብቅ የሚል ነገር ነው የተሰጠን እንጂ ወደ መስሪያ ቤት አልገባንም። ከእንግዲህ በኋላ ግን እንገባለን ብለን አስበናል። ምናልባት እንግዲህ ነገን ከነገም በኋላ ይጣጥ ያለውን ነገር መንግስት ሁለታውን ነው የሚናገር አይዋሽም የሚለውን ነገር ነው ያዝነ ነገር የለንም ያው በትግስት ጥለን እየተበተነ ያለን
ሌሎች የሁለት ተማሪ ቤተሰቦችን ማነጋግረናል እኛ ደሃ አርሶ አደሮች ነን ልጆቻችንን በችግር ነው ያሳደግነው ብለዋል ስለመለቀቃቸው የሚያውቁት ነገር እንደሌለ ጀምሮ አስረድተዋል
መንግስታችን ያው ተለቋቸዋል ለፍቻለሁ ብሏል በየቴሌቪዥኑ ያየ ሰው ተለቋል የሚል በቃ በዜና ሲነገር በዚያ ያየ ሰው ነው ሁሉ ደስታውን የነገረን የተወለደ ዘመድ ያው ያየ እንኳን ደስ አላችሁ ያለን ቴሌቪዥን ያየ ነው በወሬ ለአንድ ቀን ደስታ ብቻ ተረጋግተን ደስተኛውን ከከረም ነው ሁለት ወር ማለት ነው በ21 ሂዳር 21 የተአገቱ ልጆች እስከዛሬ ከወለል ከማልቀስ ነው ያለን ቤተሰቡ በሙሉ ያው በጣም ጆም በስራ ሲቀርዳት ትረዳት ነበር ለጂቱ በጣም ተፈቃጅ ልጅ ናት ለእናት አባቷ በጣም ታዝናለች በዚያ ምክንያት ያን ታሳቢ በማድረግ በፍየቱ ያው በጣም ጎዳ ብላብኛለች ስለዚህ ግን አሁን ላንድ ካን ደግሞ እስኪ ብለን እንደስታ ሰምተን አሁን ነገር እንረከም ነው በሚልበሳ የለም ወሬ ሆኖ አሁንም ዙረን ወደ ለብሳችን ነው የገባና ያረከስን ያነባን ወለላችን ነው ዙረን የወደቅነው
ከፋና ያለው የሰማሁት ነገር የለኝም ልጅድማ በሶ ቀራጅ ልጅናን ቀስ ነው ትምርት ቤት ታይደቱ ቀራጅ ቢበዙ ይሄን ልጅ እንደ ተረከባት ልጅ ትምርት ቤት እንደ ይቀራጅ በዛ ጥጣ ምንድን ነው አልሆነ ነው ግን የቀምጫ ያለ አይምሮዬን አላውቀው አገልግሎት ልጅ ነበር ተለቀቁ ብለው አስደስተው ምን ነበር ተለቀቁ የተባለ ወሬ ምን ነው አይወጀ ያጠፋኝ ሄደ
አልተለቀቁም ስትና ወሬ ብቻ ነው ያው በቲቪ ነው እንጂ የሰማነ ምንም ነገር የነሱ ወደኛ የደወሉን ነገር የለም አደረስ ምንድነው ነገር ታውኔ
የሌላዋ ተማሪ ቤተሰብ በበኩላቸው የልጆቻቸው መታገት ከሰሙ በኋላ ወዲያውኑ ከጎጃም ወደ ዩኒቨርሲቲው ሄደው ለመከታተል ሞክረው እንደነበር ይናገራሉ።
ልጆች ለቀቃሉ እና ተማታላችሁ ብለው አንገራገሩን ሁሉችም ስናመለክ በገና ሄደን ለቀም ደው ሁለት ሶስት ቀን አደረነ አጣራን ስንደውላቸው ስልክ ተቀብለናል ግሬ ለም ልጆች ይገባሉ ነገር ምክንያት ስንደውላቸው ማልዳ ይገባሉ ይላሉ ማልዳ ስንደውላቸው ምክንያት ይገባሉ ይላሉ እዛ ድረስ ነው
በወቅቱ ስልክ ተቀብለው ለመጡት የዩኒቨርሲቲው አመራሮች አሁንም ሲደውሉ እኛ አካባቢውን ለቀን ወተናል አካባቢው ላይ ሄደው እገታው ለገንዘብ ከሆነ ለመክፈል ዝግጁ መሆናቸውን በመግለጽ በሚደወልላቸው ስልክ ለመደራደር ሞክረው እንደነበር ይናገራሉ።
አጋቶቹ የሚፈልጉት ከመንግስት ጋር ነው እንጂ ከመንግስት ጋር ነው እንጂ ይሄ ምንም እንትን የለም ምናምን ምን ነገር ነው ይልኩል እንጂ ለራሱ ገንዘብ ራሱ ገንዘብ ነው ምንም ይፈልግ ምንም አሳብ ሰጥተን ነበር እና ያን ለማቀረብ ስንፈልግ አይ ከመንግስት ጋር ነው ያለን እንጂ ችግር ምንም የለም ምንም ማድረግ ነገር የለም
የኦሮሚያ ክልል ያስተዳደርና የጸጥታ ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱ ታገቱ የተባሉት ተማሪዎች መንግስት ባደረገው ክትትል መለቀቃቸውን እንደሚያውቁ ተናግረዋል።
አሁን እንግዲህ የተለቀቁት ከመንግስት አካል እጅ ነው ያሉት። አሁን እኔ መግለጽ ባልችልም ያሉበት ሁኔታ ከዛ በኋላ ተጣርቶ ወደ አካባቢያቸው ወይም ወደ ትምህርት ቤታቸው የሚመለሱበት ሁኔታ ይመቻቻል።
የቀሩትስ አሁን አሉ የተባሉትስ አምስቱ ስለነሱ የሚታወቅ ነገር አለ?
እኔ እነሱን ኢንፎርሜሽን የለኝም ግን ሁሉም የታገቱት ይለቀቃሉ የሚል እምነትም አቋምም አለ። በሀገራችን አጋችና ታጋች ሊኖር አይችልም። መንግስት ያለበት ሀገር ነው አጋችና ታጋች ሊኖር አይችልም።
ኮሎኔል አበበ አሁን ኖሮ አይደለም እንነጋገረው
ስለኖረ ኮርምጃ ተወስዶ ህግ የማስከበር ስራ እየተሰራ ስለሆነ ይሄ በዚህ መንገድ አይተን
የተለቀቁት ወጣቶች ተማሪዎች የጤንነታቸው ሁኔታ ምን ይመስላል ያሉበት ሁኔታ
እንደደረሰኝ ኢንፎርሜሽን ሰላም ናቸው።
ምንም የደረሰባቸው ችግር የለም።
እንግዲህ ጫካውት ስትጂ ስትታገሽ ራሱ ሳይኮሎጂ ሰው ተራል ይጨነቃል። የአእምሮ ጭንቀት ሊደርስባቸው ይችላል። ይህ እንግዲህ ታጣቂ ማለት ህገወጥ ጫካውት ሆኖ በሰው ልጅ ላይ አረመናዊ ጭካኔ የሚወስድ የሰውን የተፈጥሯዊ መብት እና ተፈጥሯዊ መብት የሚገፍ እንዳሻው የሚያደርግ አካል ማለት ነው። ታታቂ ህገወጥ ማለት ድሮም ቢሆን ማለት ነው። ስለዚህ ይሄ ከዚህ ኃይል ኃይል ጥሩ ነገር ይሰራል ብለሽ ማሰብ እንትን አይደለም። ግን ሰዎቹ ልጆቹ የደረሰባቸው ችግር እንደሌለ በእና ናቸው።
እነዚህ ታጣቂዎች እነማን ናቸው?
የኦነግ ሸኔ ታጣቂ ነው።
በዚህ ጉዳይ ላይ የሚነሱና ማብራሪያ የሚሹ ጥያቄዎችን ለማንሳት ለጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት አቶ ንጉሱ ጥላሁን የእጅ ስልክ ላይ ተደጋጋሚ የስልክ ሙከራ አድርገን ነበር፣ ለዛሬ አልተሳካልንም። በነገው ምሽት ደግሞ ተከታትለን ምላሻቸውን ይዘን ለመምጣት እንሞክራለን። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን።
ጽዮንን ለዘገባው እናመሰግናለን። አድማጮች፣ ስርጭታችን ወደ መገባደዱ ተቃርቧል። የቀሩን የምሽቱ ምርጥ ዜማና ማጠቃለያ ዜና ነው። በቅድሚያ ማጠቃለያ ዜናዎችን ካራንች ሳየ።
የኢትዮጵያ ግብጽና የሱዳን የውጭ ጉዳይና የውሃ ሀብት ሚኒስትሮች ቡድኖቻቸውን መርተው ዛሬ በዋሽንግተን ዲሲ ከዩናይትድ ስቴትስ የገንዘብ ሚኒስትርና ከዓለም ባንክ ፕሬዚደንት ጋር ተገናኝተው እየተነጋገሩ ነው። ኢራን የመንገደኞች አይሮፕላኑን መትቼ አልጣልኩም ስትል ቆይታ የዩክሬን አይሮፕላኑን በስህተት መታ መጣሏን አምና ከተቀበለች በኋላ ኢራን ውስጥ የተነሳው ጸረ መንግስት ተቃውሞ ዛሬም ቀጥሏል። የሊቢያ ተቀናቃኝ መንግስታት ዛሬ ሞስኮ ተገናኝተው ያካሄዱት የሰላም ንግግር አብቅቷል። የሩሲያ የውጭ ጉዳይ ሚኒስትር መሻሻል መታየቱን ገልጸዋል። የሩሲያ የውጭ ጉዳይ ሚኒስቴር በተናገረው መሰረት የተባበሩት መንግስታት ድርጅት እውቅና ያገኘው የሊቢያ መንግስት መሪ ፋይዝ አልሳራጅ እና የሊቢያ ብሔራዊ ወታደራዊ ኃይልን የሚያዙት ኻሊፋ ሀፍታር በሰላም ንግግሩ ተገኝተዋል። በጦርነት በዳሸቀችው ሊቢያ ጉዳይ ሩሲያና ቱርክ ዋና አደራዳሪ ሆነው ቀርበዋል። እና አቶ በረከት ስምዖን ካቀረቧቸው 9 የመከላከያ ምስክሮች 5ቱ ዛሬ ፍርድ ቤት ቀርበው ቃለ መሐላ ፈጽመዋል። ለመከላከል ምስክርነት ከተጠሩት ውስጥ የቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ፣ ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንንና የውጭ ጉዳይ ሚኒስትሩ አቶ ገዱ አንዳርጋቸው ሲሆኑ ፍርድ ቤት አልቀረቡም። የሐሮማያ ዩኒቨርሲቲ በዩኒቨርሲቲው ሰላምና መማር ማስተማር እንዳይኖር አድርገዋል ባላቸው ተማሪዎችና መምህራን ላይ እርምጃ ወሰደ።
አዳነችን ለማጠቃለያ ዜናው አመሰግናለሁ። አድማጮች፣ ቀደም ብዬ እንዳስታወስኩት በናይል ወንዝ ጉዳይ ሳምንት አዲስ አበባ ላይ ያለ ስምምነት የተቋጨው የኢትዮጵያ ግብጽና የሱዳን ድርድር ዛሬ እዚህ ዋሽንግተን ዲሲ ላይ በመካሄድ ላይ ነው። ዘገባውን አጠናቅረን በነገ ምሽት እናቀርባለን። አሁን የስንብቱን ዜማ እናስከትል። ቤቲ ጂና ታገሬ ያለች የምትጫወትልን አድማጭ አገልግሎት በ22 በ25ና በ31 ሜትር ባንዶች ባጭር ሞገድ እንዲሁም በናይል ሰዓት በምሽቱ 3 ሰዓት የሚያስተላልፈው ዝግጅት እዚህ ላይ ያበቃ። ነገ እንገናኝ። በዜማው እንሰናበት። ትግርኛ ይከተላል። ደህና ደሩ።
ሬዲዮ ድምጽ አሜሪካ ኢዩ በ1235 31 ሜትር ባንድ ሆሞን በናይል ሳት